አድማጮቻችን እንደምን ሰንብታችኋል? ያል የተለመደውን የዘወትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ መጋቢት 10/2009 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 19/2017 ቅንብራችን ይዘን ቀርበናል። በቅድሚያ የቆሸው ውልቀት ድንገተኛ አደጋ ወይስ የመንግስት ሴራ በሚል የተቀነባበረ ጽሑፍ ይደመጣል። በመቀጠልም በአውዲዮ የተቀረጹ አንድ ስነ ጽሑፍ ይቀርባል። ከዚያም የሳምንቱ አበይት ዜናዎች ይቀርባሉ። በመቀጠል ድርድሩ እየከሸፈ ትግሉ እየጠነከረ ነው በሚል የተሰናዳ ጽሑፍ ይቀርባል። በመጨረሻም የህወሓት ሽፍጥና ተንኮል ካልተገለጠላችሁ መረጃው እንካችሁ በሚል የተቀነባበረ አውዲዮ ይደመጥና የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
ቆሼ አሳደገኝ በአበበ ለማደር ተውት ቃሌ ነው ጽሙኝ ተውት እንዳትሰዱት ጭራሽ እንዳትረጉት እንዳትናገሩ ቆሼን አትስደቡት ያሻውን ያድርገኝ ትሻዋት ያድርገኝ ትሻው ይደብቀኝ ትንፋሼን አፍኖ የራሱ ያድርገኝ ተውት ዓለም ጨክኖብኝ ጓዴ ሲራቆት አገር ፊት ሲነሳኝ መኖሬ በልጦት ሞት እሱ ነበር ለኔ ቆሼ ነበር ለኔ ምቀምሰው የሰጠኝ እጠጣው ያላሰኝ ጎኑን ጎን ያድርጎ ነፍሴን ያቆየልኝ እሱ ነበር ለኔ እንደ ሰው ሳይከፋ ጓዳውን ያሳየኝ የለት ኩርሴን ሰጥቶ በጉያ ያኖረኝ ከበሽታ ላምዶ ከጀርም ያዋደደኝ ሳይንስን አዋርዶ ታምር ይሰራልኝ የእጁን ካፌ ሰጥቶ ከጎኔ ያኖረኝ እሱ ነበር ለኔ ያን ያለም ሲረሳኝ ተውት እንዳትሰድቡት በሞቴ እንዳትሰድቡት ጭራሽ እንዳታሞት ባላረግም ያለው እንዳትናገሩት መቼም ጡር አትፈሩም ምርግማን አትሸሹም መቼም ፍርድ አታቁም ሐቅ አታሳድሩም ክደት ነግሶባችሁ ቃል ኪዳን አታቁም እንዳትናገሩት በክፉ እንዳታሙት ይልቁን አክብሩት ቆሼን አትውቀሱት ኋላ ያማው ካል እሾ ሆኖ ይውጋው ይውቀሰው ስጋዬ መንፈሱን ያውከው ያሳደው መንፈሴ ቆሼን ይረገመ የሰደበ በኔ ኃጢአቱ ይብዛበት ያስገባው ኩነኔ ተውት የሱ እኮ ነኝ ማን ነበረኝ ጎኔ ብበላም በሱ ነው ብጠጣም ብወጣም ከጠኔ ብጠጣም በሱ ነው ባርሰው ላንቄ መንግሥቴም እሱ ነው ዋሴ ጠበቃዬ ወገኔም እሱ ነው ስሞት ቀባሪ እንዳትናገሩት ቆሼን እንዳሰዱት ያሻውን ያድርገኝ ትሻው ወጥ ያድርገኝ ትሻው ይደብቀኝ ትንፋሼን አፍኖ የራሱ ያድርገኝ ቃል አለበት እሱ ላይ ተወኝ ላይ ከዳኝ እንደናንተ አይደለም ጀርባውን ቢሰጠኝ ቃል አለበት እሱ ለጠላት ላይ ሰጠኝ ሲከፋኝ ሊያቅፈኝ ሲበርደኝ ሊያለብሰኝ ቋንቋለን በመሃል ማን ልብ የማይገባው ለሱ ሳውራለን እሱ የሚገባው ለኔ ሲያወራልኝ እኔ የምረዳው ተውት እንዳታሙት ጭራሽ አትርገሙት እንዳትናገሩት ቆሼን አትስደቡት ያሻውን ያድርገኝ ትሻዋት ያድርገኝ ትሻው ይደብቀኝ ትንፋሼን አፍኖ የራሱ ያድርገኝ ምናልባት አውቆት ልቤ በከፋል ከለትለት ህይወቴ በቅቶ መጨቅየቱ ስሜቴ ህይወቴ በቁሜ መሞቱ ቆሼ ቢያውቀው ነው ሞቴን መመኘቱ እሱ እናንተ አይደለም እሱ ሰው አይጠላም አይቶም በከንቱ ቀድሞ ቢያውቀው ነው ይህን መመኘቱ ሙሺ ቢያቀው ነው ክፍ ያደረገኝ ገመናዬን ከቶ አትወጣም አትሄድም የሚለኝ ቢያቀው ጉዳቴን ረፍቴን ይሰጠኝ ተውት ተውት እንዳታሙት ተውት እንዳትረግሙት እንዳትናገሩት ቆሽን አትስደሙት የሻውን ያድርገኝ ትሻው ወጥ ያድርገኝ ትሻው ይደብቀኝ ትንፋሽን አፍኑ ያ እሱ ያድርገኝ ምንስ አገባችሁ ዛሬ መውቀሳችሁ በደግ ስሙን ማንሳት ትናንት ረስታችሁ ምንስ አገባችሁ ዛሬ መውቀሳችሁ ከበራችሁ ጀርባ ከተከረቸመው በአርባ ሰረገላ በቁልፍ በታጀመው ስትበሉ ስትጠጡ ወገን እንደሌለው እሱ ነበር ያኔ ሁሉንም የቻለው የእናንተን ርጋጭ ብላጭ ያከበረው በደጁ አስጥቶ ሕይወት ያተረፈው ሕይወት ያሳደረው ተውት እንዳትረግሙት ጭራሽ እንዳታሙት እንዳትናገሩት ቆሼን አትስደቡት ያሻውን ያድርገኝ ትሻው ወጥ ያድርገኝ ትሻው ይደብቀኝ ትንፋሽን አፍኑ የራሱ ያድርገኝ ተውት ስለዚህ አደራ የሙት ቃል ነውና ቆሼና አክብሩልኝ ስድቡን አስቀሩና ለኔም ይስመርልኝ ላይው ይመርና ለኔም ይስመርልኝ ላይው ይመርና
የቆሼው ልቂት ድንገተኛ አደጋ ወይንስ የመንግስት ሴራ በተለምዶ ቆሼ ተብሎ በሚጠራው አካባቢ የከተማዋ የአዲስ አበባችን ቆሻሻ በዚያ ስፍራ መጣል ከተጀመረ 50 አመታት እንዳለፉት መረጃዎች ያመለክታሉ። እንደሰለጠኑ ዓለማት ቆሻሻን መድፋትና ባንድ ቦታ መከመር እንጂ ቆሻሻን ሰብስቦ ለልማት ለማዋል በየጊዜው ሀገሪቱን የመግዛት እድሉን ባገኙት ገዢዎች በኩል ፈቃደኝነቱም ሆነ ተነሳሽነቱ እንደሌለ ይታወቃል። ይሁን ሆኖ ከዛሬ 50 አመት በፊት ከአዲስ አበባ ከተማ ውጭ ነው የተባለ የቆሻሻ ማጠራቀሚያ ስፍራ ዛሬ ከህዝቡ መብዛትና ከከተማዋ መስፋፋት ጋር ተዳምሮ የቆሻሻ መጣያ ስፍራው የከተማዋ እንብርት የሆነ ስፍራ ላይ ራሱን እንዲያገኝ ጊዜ ግድ ብሎታል። ኢህአዴግ ከ97ቱ ምርጫ በኋላ በከተማዋ ነዋሪዎች የደረሰበትን ክፉኛ የሆነ ሽንፈት ለመቀልበስና የህዝቡንም ልብ ወደ ቀልቡ ለመመለስ ሲል ከ15 ዓመት እንቅልፍ በኋላ በሀገራችን ከዚህ ቀደም ታይቶ በማይታወቅ ሁኔታ የከተማ ልማት ፖሊሲን በመቅረጽ የውር ድንብሩን ሥራ መጀመሩን እናውቃለን። ኮንዶሚኒየም፣ ባቡር የመሳሰሉትን ልማቶች ህዝቡ አገዛዙን እጁን በመጠምዘዝ በግድ ያመጣው መሆኑም ይታወቃል። የሆነ ሆኖ በቆሼ ከከተማዋ ነዋሪ ብዛት የተነሳ በስፍራው የሚጣለው ቆሻሻ ወደ ተራራነት ከመቀየሩም ሌላ ከቆሻሻው የሚወጣው መጥፎ ጠረን እንኳን በዚያ አካባቢ ሊያስኖር ይቀርና በአካባቢው በሚገኘው የቀለበት መንገድ ላይ በፍጥነት እያሽከረከሩም ሊያልፉ ቢሞክሩ ሽታው ጥርቅም ብሎ በተዘጋ መስኮት ገብቶ ለበሽታ የሚዳርግ መጥፎ ጠረን መማግ እንዲሁ የማይቀርበት ስፍራ ነው ቆሼ። መንግስት የቆሻሻ መጣያ ስፍራውን ከአዲስ አበባ ክልል በማውጣት ወደ ኦሮሚያ ክልል ወስዶ ቦታውን በማጥዳት ልማት ላይ ማዋል እንደሚፈልግና በዚህም በኩል ሰፊ የሆነ እንቅስቃሴ መጀመሩንም በሚዲያዎቹ አማካይነት ከነገረንም ቆይቷል። በዚህም መሰረት በስፍራው ላይ የባዩ ቴክኖሎጂ ፋብሪካ በማቋቋም እንዲያውም ከቆሻሻው በሚወጣ ኃይል የኤሌክትሪክ ኃይል ለማመንጨት ጭምር ቅድመ ዝግጅቱን ጨርሶ ወደ ትግበራ ለመግባት ይፋ አድርጎልን ነበር። በዚህ በኩል የተከበሩ እሸቱ ሆማክ ኬኖ መረጃዎችን በመጎልጎል ቢተባበሩን ምንኛ ያማረ እንደሚሆን አጠይቁኝ። በዚህም ምክንያት በቆሻ አካባቢ ለተወሰኑ ጊዜያቶች ቆሻሻ መድፋትም እንዲቆምም ተደርጎ ነበር። በቆሻ አካባቢ የሚኖሩ ነዋሪ ዜጎችም የቆሻ አስቀያሚ ሽታ ባይጠፋላቸውም በመጠኑም ለጥቂት ጊዜም ቢሆን እፎይታን አግኝተው እንደነበር ነዋሪዎቹ ይናገራሉ። ነገር ግን በኦሮሚያ የሚጣለው የአዲስ አበባ ቆሻሻ በክልሉ ተቃውሞ ከተነሳባቸው አንዱ ምክንያት የነበረው ይህ ጉዳይ በመሆኑም መንግሥት ሳይወድ በግዱ በድጋሚ ፊቱን ወደ ቆሼ ለማዞር ተገደደ። አሁን ቆሼ የከተማው አዲስ አበባ እምብርትና ለመሬት ነጋዴው መንግሥታችን ደግሞ ሽንኩርት የሆነ ስፍራም ነው። እናም መንግሥት ሆዬ ቆሼ የተባለውን ስፍራ ቸርችሮ ለመሸጥ ምራቁን አጅረግርኮ እንደ ጎመጀበት የተገለጸም ሐቅ ሆነ። ይህን በካሪሜትር ሲቸበችብ እንደ ሜርኩሪ ሽያጭ ብር የሚዛቅበትን ስፍራም አጽልቶ ለመረከብም ቋምጦ ተቁነጠነጠ። ነገር ግን በፈለገው ሰዓት መሬቱን እንዳይረከብ ጋሬጣ ከፊቱ ተጋረጠበት። ይህ ጋሬጣም ድህነት አሯሩጦ መኖሪያቸውን ከቆሻሻ ስር ቆሻሻ እያሸትቱ እንዲኖሩ የፈረደባቸውና በሕጋዊ መንገድ ካርታ ከመንግሥት ተሰጥቷቸው ጎጆ ቀልሰው በአካባቢው የሚኖሩትን ምስኪን ዜጎች ነበሩ። እነዚህን ዜጎች እንዴት ከዚህ ስፍራ እንደሚያስነሳቸው መምከር የያዘውም ወዲያው ነው። ወያኔ ሆይ ቋምጦም አልቀረ በኮልፌ ቀራኒዮ አስተዳደር በኩል ከ400 በላይ አባወራዎችን በመሰብሰብ ቦታው ለልማት ስለተፈለገ በአስቸኳይ ልቀቁ የሚል መመሪያና ትዕዛዝ መሰል ነገር ለነዋሪዎቹ ይነግራቸዋል። ነዋሪዎቹም በበኩላቸው ልማቱን እንደማይቃወሙ እንዲያውም ከዚህ አስቀቃቂና አስከፊ ስፍራ ለቆ መሄድ የሚጠቅመው ራሳቸውን በመሆኑ የልማቱ አጋር መሆናቸውን ለክፍለ ከተማው አስተዳደር ይነግራሉ። ይቅርታ። ነገር ግን ከቦታው ለመነሳት ተገቢ ካሳና ምትክ የሆነ መሬት ከተሰጣቸው ከቦታው ለመነሳት ነገ ዛሬ ሳይሉ በፍጥነት እንደሚነሱ ጭምር ፍቃደኝነታቸውን በመግለጽ አቋማቸውን ለመንግሥት ይገልጻሉ። የከተማው አስተዳደር መልሶ ለዜጎቹ አስደንጋጭ ሆነና ተሰምቶ የማይታወቅ ምላሽ ይሰጣቸዋል። ምትክ ቦታም ሆነ የምሰጣችሁ ገንዘብ የለኝም በማለት ለነዋሪዎቹ በመግለጽ ያም ሆነ ይህ ግን ከቦታው ባስቸኳይ እንዲነሱ መወትወቱንና ማስፈራራቱን ቀጠለ። ነዋሪዎቹም አሁንም ቢሆን ከኖሩት ቦታች ከሞቱት በላይ ስለሆንን የፈለጋችሁትን አምጡ በማለት በንቢተኝነታቸውና በአቋማቸው ይጸናሉ። እስከዚህ ድረስ ያለውንና ቀጥሎ ያለውንም ነገር የሚነግረኝ በቆሻ አደጋ የቅርብ ዘመዱን ያጣና ከአደጋ የተረፈ ወዳጄ መሆኑን ልብ ይለዋል። ከዚህ በኋላ ነው እንግዲህ እንዲሆነ መረጃውን የሰጠኝ ወዳጄ ትረካውን ይቀጥላል። እኔም በትረካው መሃል ጥያቄን አቀርባለሁ። ጥያቄም በግልጽ ለውሃት የሚቀርብ ነው። ኢህአድግ የካሴት ከቨር ስለሆነ ለመመለስ ይቸገርብኛል ብዬም ነው። እንቀጥል። አንደኛ፣ የቆሼ ተራራ ክምር ከመደርመሱ በፊት ሐሙስ ቀን ማለት ነው ያለ ወትሮው አንድ ኦራል መኪና ሙሉ መኪና የመከላከያ ሰራዊትና የፌዴራል ፖሊስ የደንብ ልብስ የለበሱ ወታደሮች የቆሻሻ ተራራውን ዙሪያ ከበው ቆሙ። መቆሙን ይቆሙ ጥያቄው ለምን ቆመው ውለው አደሩ? ሁለተኛ፣ በቀጣዩ አርብ ቀን መከላከያና ፌዴራል ፖሊሶች ስፍራውን ለቀው በመትኩ የቆሼ ዙሪያ በከተማዋ ፖሊስ እንዲከበብ ተደረገ። ለምን ተደረገ? ሶስተኛ፣ ይህ ሁሉ ሲሆን ማንኛውም ሰው ቆሼን አቋርጦ እንዳይሄድ ለምን በፖሊሶች ተከለከለ? ለምን ተከለከለ? አሁን ጥርጣሬው ከፊልና ወለል ያለ ምስል ይፈጥርልናል። አራተኛ፣ በምስኪኖቹ የቆሼ ነዋሪ ቤቶች ላይ የቆሻሻ ክምሩ ከመናዱ በፊት የተሰማው ከባድ የፍንዳታ ድምፅ ተከሰተ። ይህ የከባድ ፍንዳታ ድምፅ ከየት የመጣ ነው? ይህንን ዜና ቤተሰባቸውን በሙሉ አደጋ ያጡ አንዲት እናት ለአሜሪካን ድምፅ ሬዲዮ መናገራቸው ልብ ይሏል። አምስተኛ፣ መቼም የመከላከያ ሰራዊቱና የፌዴራል ፖሊሶች ቆሼን ከበው ሲከርም ነዳጅ እየቆፈሩ ነበር እንደማንባል እርግጠኛ ነን። ስድስተኛ፣ ለወትሮ አደጋ በደረሰበት ስፍራ በቶሎ የማይገኙት የከተማዋ የፖሊስ ሰራዊት አባላት የዚያን ዕለት በዚያ ፍጥነት እልፍ አላፍ ሆነው በዚያ ቁጥር እንዴት በስፍራው ሊፈሱ ቻሉ? ሰባተኛ፣ አደጋው እንደ ደረሰ የአካባቢው ነዋሪዎች የነፍስ አድን ሥራ ለመሥራት ሲንቀሳቀሱ በፖሊሶቹ ለምን ተከለከሉ? ስምንተኛ፣ ከሁለት ሰው ቤት ውስጥ እንኳን 16 ሰዎች መሞታቸውን እያየንና እየሰማን ከዚያ ሁሉ ሰው መኖሪያ ቤት ውስጥ የሟቾቹን ቁጥር በ60ና በ70 ወስኖ መናገር ውስጥ የጤና ነውን? ለነገሩ መንግሥት በቁጥር በኩል 60 ነው ካለ ትክክለኛውን ቁጥር ለማወቅ 60ን በ20ና በ30 ማባዛት ብቻ ነው። እንግዲህ እኔ በአካባቢው አደጋ ከደረሰበት ስፍራ የተረፈ ዜጋ ስለ አደጋው ሲያጫውተኝ ወደ አምሮ የመጣ ጥያቄ ነው ያቀረብኩት። እንዲያው መንግስቱ ምላሹ ይሰጠኛል ብዬ ሳይሆን እንዲሁ ለጨዋታ ያህል መጠየቄ ነው። ጨዋታን ጨዋታ ያነሳዋል እንዲሉ በነግራችን ላይ እግረ መንገዴን ሌላ ጥያቄ መጠይቅ ስላማረኝ ጠይቅ ጠይቅም ስላለኝ ሌላ ጥያቄ ልጠይቅ። አንደኛ እኔ የምለው ወገኖቼ ሲጎዱ 10 ሚሊዮን ብር መጅረጥ በማድረግና በመርዳት የሚታወቀው የሶማሌ ክልል መንግስት አሁን ምንድነው ድምጹ ጠፋ? ሁለተኛ ላዝማሪና ላንዳንድ ጋለሞታ የፊልም አክተሮች ሞዴሎች ቪላ ቤትና ሚሊዮን ብር በማደል የሚታወቁት ሼካችን ይህ አደጋ አልሰሙ ይሆን? ዳን እንደሚያጸዱ እንጂ እንደሚረዱ ባያውቅም ጥያቄው መጠየቅ መብቴ ስለሆነ እንዲህ ጠየቁ። ሶስተኛ የምንወደው ህዝባችን ይያሉ ዘውትር በስሙ ይየማሉ ሀብታም የሆኑት አርቲስቶቻችን መሬት ለሚሰጣቸው ክልል ካልሆነ በቀር አጋርነታቸውን ለቆሸ ሰዎች ለማሳየት ለምን አልፈቀዱ ይሆን? አራተኛ እነዚያ ሩሩና አዛኝ ለህዝባቸውም የሚንሰፈሰፍ አንጀት ያላቸው ቅዱሳን የሃይማኖት አባቶቻችንስ ተጎጂዎችን ከቦታው ድረስ ሄደው ለማጥናናት ያልደፈሩት ቦታው ርቆባቸው ይሆን ወይስ የቆሸ ሽታ ስኳርና አስማቸውን እንዳይቀሰቀስባቸው ሰግተው? እረኔስ እንዳው ምን አይነትና ምን የሚሉት ቀባጣሪ ነኝ በእናታችሁ? አሁን እኔ ምን አገባኝ እና ነው እስኪ አሁን ከመሬት ተነስቼ የማይመለስ ጥያቄ ይዤ የምቀባጥረው? እረ ምን አይነቱ ቀባጣሪ ነኝ በማርያም! እረፍ በሉኝ ወዳጆቼ ሆይ። ቆሼ ድህነት ማለት ምን ማለት እንደሆነ በግልጽ የሚታይበት ስፍራ ነው። ቆሼ እና ላሙዲን ጠግበው የደፉትን የምግብ ትራፊ ክቡር የሆነ የሰው ልጅ በሕይወት ለመኖር ሲል ከውሻ ጋር እየተጋፋ የሚጠነባ ቆሻሻና ግማት የሰው ልጅን ከሚያስቀርብ የቆሻሻ ገንዳ ውስጥ ትራፊ እየለቀሙ የሚኖሩበት ስፍራ ነው። ቆሼ እውነተኛውን የኢትዮጵያ 11% ከመቶ የእድገት ደረጃ የምናይበት ስፍራ ነው። የሚያሳዝነው በቆሼ ዜጎች እንደ ቆሻሻው እነሱም ቆሻሻ ለብሰው ቆሻሻውን ምግብ አድርገው ቆሻሻው ላይ መኖሪያቸውን ሰርተው በመጨረሻም በቆሻሻው ስር በቁማቸው እንዲቀበሩ እና በቆሻሻ ክምር እንዲወገዱ ተደረጉ። ነፍሴ ማር ምስኪን ወገኖችን፣ ይሄ ዘር ማጥፋት ድርጊት ነው። ለጥፋቱ ተጠያቂው የሚሆነው የኢትዮጵያ መንግስት ነው። በኢህአዴግ ታሪክ አደጋ በደረሰበት ስፍራ በመገኘት ዜጎችን ማጽናናት ፈጽመው የማያውቁት የከተማዋ ከንቲባ በአደጋው ስፍራ መገኘት በራሱ ሌላ ጥያቄ የሚፈጥር ነው። ከንቲባ ድሪባ አደጋው በደረሰበት ስፍራ ተገኝተው የአዛኝ ቅቤ አንጓችነት ሥራና የማስመሰል ድራማ ሰርተው እንደሄዱ ተደርጓል። አቶ ኃይለ ማርያም ደሳለኝም የሐዘን ስሜት ተሰምቶኛል አይነት ጨዋታ እንዲጫወቱ ተገደዋል። ምክር ቤቱም ወዶ ሳይሆን በግዴታው የሦስት ቀን ብሔራዊ ሐዘን ቀን ማወጁን አይተናል። አሁንማ በየሳምንቱ ሳይሆን በተለያየ ምክንያት ለሚሞተውና ለሚገደለው ሕዝብ በየዕለቱ የሐዘን ቀን ሊታወጅ ባንዲራም ዝቅ ሊል ነው ማለት ነው። አሁን ቦታው ጸድቷል። የካሳ ክፍያ የሚጠይቁ ዜጎች ቁጥርም ከነዘር ማንዘራቸው እንዲወገዱ ተደርጓል። አሁን ልማታዊ መንግሥታችን በድሆቹ ሬሳና በድሆቹ ደም ላይ የፈለገውን ዐይነት ልማት መገንባት ይችላል። ካሪሜትሩ በሚሊየን ብርም መቸብቸቡ ቀጣዩ የነ ሪፖርተር ጋዜጣ ዜናም እንደሚሆን ይጠበቃል። ነገር ግን የድሆች ደም በእግዚአብሔር ዘንድ ዋይ ዋይ ይላል። የአቤል ደም እሪ ብሎ ይጮኻል። እናም ጓደኞቼ መንግሥትም ከኦሮሚያ ክልል በተነሳበት ተቃውሞ ምክንያት አዲስ አበባን ወደ ጎን ማስፋቱን ትቼ ውስጧን በማጽዳት ልማቴን አካሂዳለሁ ብሎ በተናገረው ዕቅድ ምክንያት የማጽዳት ሥራውን በዚሁ መልክ ጀምሮታል። ነገ ደግሞ ተረኛው የትኛው ሰፈር ይሆን? እሳት የሚለቀቅበት ደማሚትም የሚቀበርበት የሚለውን ጥያቄ እየጠየቅን ለጊዜው እንሰነባበት። በቀጣይ በኢትዮጵያ አንድ ብሔር ወይም ጎሳ ሕፃናትን መንግሥታችን እንዴት ለበሽታ እየዳረገ እንደሆነ የሚያሳይ መረጃ እጅ ገብቷልና እሱን እስካቀርብላችሁና ለመወያየት እስክንችል ድረስ በቸር ቆዩልኝ።
ማማ ኢትዮጵያ የምርታዳ ያለሽ በድንበሮች መሃል ታሪክ ተሰርያለሽ አንዱን ዓለም ለመሽ አንዱን ታደርቂያለሽ በታሪክ ክታብ ላይ እውነት ትበርጃለሽ እስኪ ለአንድ አፍታ እድሉ ይሰጠው ይናገር ተከዜ ይናገር አብሮ አደግ የማይክደው ወዜ የማን እንደሆነ ጸለምት ጠገዴ ስሙን ቢቀይሩት ማንነት ለማጥፋት እውነት ይናገራል ወንድ ይመሰክራል ይናገራል ተከዜ አሁን ከወልቃይት ከጸለምት ጠገዴ ከአማራው አባቴ ከተከዜ ወዲህ የማየው እርስቴ እውነት ከደረቁ ከተከዜ ማዶ ተሰዶ የመጣ እውነትን የከዳ ዘሩ የዘፋበት ወፍ ዘራሽ ሕዝብ ነው ተመለስ አንተ ሰው ከዚያ ነው ድንበሩ በቋንቋ በድንበር አገር ለመበተን ሰው አሳደናግሩ ስለ እኔ ለማወቅ ልብህ ለፈቀደ ተከዜን ጠይቀው ጸለምት አናግረው ይንገርህ ጠገዴ ከማን እንደሆነ የተዘራው ዘሬ ወልቃይት ጠገዴ ማንነቱ አማራ እንኳን የወንዝ ልጅ የሚያውቀው ቀርቶ የማያውቀው ሁሉ ጀግንነቱን ያውራ በጎንደር በጎጃም በሸዋ በወሎ በአማራ የምንመጣ በማንነታችን ያውም በወልቃይት በተምሳሌታችን በእነሱ የመጣ ይፈሳል ደማችን ይገርማል በድንበሮች መሃል አንድ ዛፍ አኑሮ አንዱን አለምልሞ ሌላውን አድርቆ ከየት እንደሆነ የተዘራው ዘሬ ፈጣሪ ያወራል ይናገራል ቅኔ አሁን ትናንትና ድርቅ ጠንክቶባቸው የሚበታተው ባስተናገርናቸው መሬቱን ከድንበር መሬታቸው አድርገው ህዝባችንን ሊያጠፉ ዘረን ከኛ ጎራ ከትግሬ ነው ብለው ውዥንብር ሊፈጥሩ ላይ ላጭ የሚወጡ ደፋ ቀና የሚሉ ከበጎቼ መንጋ ተኩላዎችም አንጅ እኔ ዘሬ አማራ የራሴን የማልሰጥ የሰው የማያምርግ ኢትዮጵያን ከፊቴ ሁሌ የማስቀድም ከእናት ካባቴ ከዘር ማንዘሮቼ በክብር ወስጄ ያቆምኳትን ክብሬን አጥንትና ደሜን የከሰከስኩላት እንዴት በአንድ ጀንበር ያንተናት ልበላል ይልቁንስ ይግባ ጠለምት ጠገዴ ወልቃይት የኛ ናት እኔ የአማራው ልጅ ድንበሬ ወዲህ ነው ከተከዜ ምላሽ ካይጠየፍ ራስ ልምላሜን እንጂ ድርቀት የማያውቃት ናማ አንተ ሰው ይቅርባችሁ ተዉት ታሪክ አትበርዙ ኩታ ስትገጣጥሙ ውሉ ከጠፋችሁ ታሪኬን የኋሊት ከማህደሬ ላይ ታገኙታላችሁ ማህደር ብታጡ ለእማኝ የተሾመ ደሜን አስመርምሩት ከአማራ ነገር ከገብርዬ መሬት ታገኙታላችሁ ካልኮነ ነው መቀበል ካቃተው አምኖ አንጎላችሁ ሌላ ምንም አይደል በጎራዴ ጋሻ አስፈርድናላችሁ በመሳሪያ ሰንገት አልሞ ተቆሶ ደረት የሚመታ አንገትን በካራ በጥሶ የሚቀላ ጀግና ወንድ ካለ እንዳልሆን አርጋችሁ እኔን ማንነቴን መሬቴን ድንበሬን በጉልበት አግራችሁ እድል ቢቀናችሁ ሐሳባችሁ ቢሰር የአማራን መሬት ትወስዱታላችሁ ጠለም ተጠገዴ የወልቃይት ህዝብ ትወስዱታላችሁ ይህ ሁሉ ሲሆን ግን የጀግናው አባቴን የቴዎድሮስ ደም ላይ የሚያራምድ ጉልበት አቅም ካገኛችሁ የአባቴን ርስት ትወስዱታላችሁ
ፋኑ ረተውበሉት
አድማጮቻችን አጭር ማስታወቂያ ያለን የተከበራችሁ አድማጮቻችን ከሚቀጥለው ሳምንት ጀምሮ ወደ በጋ ሰዓት እንሸጋገራለን በመሆኑም የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭቱን የሚጀምረው እስከዛሬ ከምናስተላልፍበት ሰዓት አንድ ሰዓት በመዘግየት እንደሆነ ከወዲሁ እንገልጻለን በስዊድን የኢትዮጵያ አንድነት ሬዲዮ
አድማጮቻችን ከዚህ ቀጥለን የሳምንቱን አበይት ዜናዎችን አስደምጣለን። የትግራይ ያገዛዝ በቀበረው ፈንጅ ምክንያት የተደረመሰው የቆሻሻ ማጠራቀሚያ ክምር ባደረሰው አደጋ እስካለፈው ሐሙስ ድረስ 250 ሰዎች ህይወታቸው ማለፉ ይፋ ሆነ። በኩልፌ ቀራኒዮ ክፍለ ከተማ ወረዳ በተለምዶ ቆሸ ወይንም ቄስ ሰፈር የተባለ በሚጠራው አካባቢ ባለፈው ሳምንት ቅዳሜ ከምሽቱ 5 ሰዓት ተኩል ላይ በተደረመሰው የቆሻሻ ክምር ህይወታቸው ያለፈው ወገኖች ቁጥር በየቀኑ እየጨመረ ሲሆን የውያኔ እጅም እንዳለበት መረጃዎች እየወጡ ነው። ለደረቅ ቆሻሻ መጣያ በተከለለው ቦታ ላይ ተከምሮ የነበረው ቆሻሻ ከምድር ወደ ላይ ከ13 ሜትር በላይ እንደነበርና ከምድር ወደ ታች ጥልቀት ደግሞ 40 ሜትር መሆኑ ተገልጿል። የቆሻሻው ክምር ባለበት አጠገብ የሚኖሩ ዜጎች ምን ያህል እንደሆኑ ባይታወቅም አደጋው የተደረመሰባቸው ነዋሪዎች በርካታ ለመሆናቸው አካባቢው ነዋሪዎች ተናግረዋል። በአካባቢው ፈቃድ ተሰጥተው በተሰሩና ቁጥራቸው ብዙ የሆኑ የጨረቃ ቤቶች ተብለው በሚጠሩ የአደጋው ሰለባ መሆናቸውን የሚናገሩት አካባቢው ነዋሪዎች አደጋው በመሽት በመድረሱና በአንድ ቤት እስከ 10 የሚደርሱ ተከራዮች የሚኖር በመሆናቸው የሟቾቹ ቁጥር ወደ 500 ሊደርስ እንደሚችል ተናግረዋል። ምስክሮች እንደሚሉት ከሆነ ቆሻሻው ከመደርመሱ አስቀድሞ የኤሌክትሪክ ፓል ፍንዳታ በመሰማት ከቤታቸው ሲወጡ የቆሻሻ ክምር ወደ ታች ሲናል በመመልከታቸው በተቃራኒ አቅጣጫ ሩጠው መትረፋቸውንም ተናግረዋል። በተጨማሪም የወረዳው ኃላፊዎች መጋቢት አንድ ቀን አደጋው ከመድረሱ አንድ ቀን ቀደም ሲል በአካባቢው ተገኝተው በተለይ ሰነድ አልባ ቤቶች የሚሏቸውን ሲለኩና በዚያው ሲያንዣብቡ እንደነበር መስክረዋል። በመሆኑም ፍንዳታው እንዲከናወን የወያኔ እጅ እንዳለበት አንጠራጠርም ያሉ ወገኖች አዲስ የቆሻሻ ማከማቻ ወደ ሰንዳፋ ለማዞር ስለገነባ ይህን በስፍራ ለሽያጭ አቅዶት ስለነበር ድርጊቱን ፈጽሞታል ብለዋል። ወያኔ አደጋው በደረሰ አምስተኛው ቀን ከብሔራዊ ብርሃዊ ሀዘን ቀን በማወጅ የገንዘብ እርዳታ በስሙ የባንክ ሂሳብ ከፍቶ እያሰባሰበ ነው። ለዜጎች ደንታ የማይሰጠው ፋሽታ ወያኔ በሞቱ ስም ገንዘብ ከድርጅቶችና ከግለሰቦች በመንጠቅ ላይ ነው። የኢትዮጵያነት ሬዲዮ በዚህ አደጋ ለተጎዱት ሀዘኑ እየገለጸ ለቤተሰቦቻቸው መጽናናቱን ይመኛል። በሰሜን ጎንደር የትግራይ ወያኔ ጦር ሽንፈት የደረሰበት መሆኑ ተገለጸ። በፊልሙ 13 የወያኔ ወታደሮች መገደላቸውና በምርኮኝነት አንድ እንደተያዘ ተገልጿል። ባለፈው ማክሰኞ ተካሄደውን ፊልም አስመልክቶ የአማራ ድምፅ ሬዲዮ እንደዘገበው ከሆነ የአማራ የማንነት ተጋሉ አርበኞች በሰሜን ጎንደር በተለያዩ ክፍሎች ዘመቻ ጀግናው አርበኛ ጎቤ መልኬ ተብሎ የተሰየመው ተጋሎ የከፈተው ኦፕሬሽን ተግባራዊ መደረጉን ገልጿል። አርበኛ ጎቤ በባንዳ እጅ ከወደቀ ወዲህ የተቀነባበረ ጥቃት በወያኔ ሰራዊት ላይ ሲፈጸም ለመጀመሪያ ጊዜ እንደሆነና አርበኛ ጎቤን የተኩት የተጋሉ መሪዎች በቀየሱት ኦፕሬሽን ጥቃቱ መካሄዱን ለመረዳት ተችሏል። አርበኛ ጎቤ ግር ተተክቶ ጦርን ሲመራ የነበረው አርበኛ ሸንቆና አጋሮቹ የመሪያችን ሞት በሚገባ ተቀብለናል፣ ተጋድሏችን እስከ መጨረሻው ያለምንም ጥርጥር ያሸንፋል ሲሉ አቋማቸውን አስታውቀዋል። የአማራ አርበኞችን ለማንቃት የወጣው የአማራ አርበኞችን ለማጥቃት የወጣው ጦር መሳሪያውን በዱር እየጣለ ወደ አቅራቢያ ከተማ የሸሸ ሲሆን የአካባቢው ገበሬዎች በዱር እየወዳደቀ ብዙ መሳሪያ እየያዙ እንደሄዱም ለማወቅ ተችሏል። ይበ እንዲህ እንዳለ በትናንትናው ዕለት ከእኩለ ሌሊት በኋላ የደሴ ማረሚያ ቤት ተሰብሮ እስረኞች ማምለጣቸውን ተከትሎ የወያኔ ወታደሮች ተኩስ ከፍተው እንደነበር ከስፍራው የደረሰ ማስረጃ ገልጿል። ድርጊቱን የፈጸሙት የአማራ ህልውና ተጋሉ አርበኞች እንደሆኑም ተገልጿል። ወያኔ በዕለቱ ዘብ ቆመው ያነበሩትን ለምርመራ እንደወሰዳቸውና ከምርመራ በኋላም እንዳልተፈቱ ለመረዳት ተችሏል። የአማራዊ ማንነት ተጋሉ አርበኞች ትግል በጎንደር፣ በጎጃም፣ በሸዋ፣ በወሎ ህዝባዊ ድጋፍ በማሰባሰብ ወደ ወሳኝ ትግል መሸጋገሩን የጎበዝ አርበኞች የጋራ ጥሪ ሆኖ የተሰራጨው ሰነድ አረጋግጧል። በትግሮች የበላይነት ለምትገዛዋ በአገልጋይነት ወደው ከተሰለፉት ሆድ አደሮች መካከል ደጉ አንዳርጋቸው የሚባለው ሹም ወያኔ አላምጦ ከሰሞኑ አሽቀንጥሮታል። በወገኖቻቸው በደል ላይ ምቾትን የፈለጉ የትግሮችን ለትግሮች አገልጋይነትን ተራበታ እየተመለጠሩ ሲሆን ከሰሞኑ የአማራው ተወካይ ተብዬ የተባለ በሚጠራው ህዳሞች መሰባሰቢያ ወያናዊ ድርጅት በአደን ባለሥልጣን የነበረው ደጉ አንዳርጋቸውን ጨምሮ 1000 ያህል አማራ ትግሮች ተባረዋል። የአማራውን የህልውና ጥያቄ የገፋፋው የወልቃየት የማንነት ጥያቄ ጋር ተንተርሶ በተነሳ ተቃውሞ የወያኔ ፋሽቶች በጥቅም ከገዟቸው ካድሬዎቻቸው ጋር ቅራኔ ውስጥ ገብተው እንደቆዩም ይታወሳል። የወያኔ ተላላኪ ድርጅት በሆነው የሚያገለግለው በአደን የታዘዘውን ለመፈጸም ፍራ ተባ በማለት የሚያሳየው ዝግመት የወያኔ ህልውና እየተፈታተነ በመምጣቱ የትግራይ ፋሽቶች ምንጠራ እያካሄዱ ነው። ለዚህ ሰለባ የተደረገው ደጉ አንዳርጋቸው ከቅርብ ጊዜ ወዲህ በወያኔ ብልግና ዙሪያ ትችት ሲሰጥ የቆየ ሲሆን ወያኔዎች ግለሰቡን ከታማኝነት ወንበር ላይ ለማንሳት የፈለጉት የአማራ ህልውና ተጋድሎ ብርታቱን እንዲጨምር አጋዥ ሚና ተጫውቷል የሚል መደምደሚያ ላይ በመድረሳቸው እንደሆነም የውስጥ አዋቂዎች ገልጸዋል። ወያኔዎች የኦሮሞችና የአማራን ተወካይ ያሉ በሆዳቸው የሚያድሩትን እንደ ሸሚዝ መለዋወጥ ሲያሻቸው ለስር ሲያሻቸው ለሹመት እየዳረጉ የስልጣን ምድርሚያቸው ለማራዘም የሚያደርጉ ጥረት ሊያሰነብታቸው እንዳልቻለ ግልጽ እየሆነ መጥቷል። ወያኔ በሚገዛ ኢትዮጵያ ለጥቅም ተገዥዎች የሚሆኑ ተሟጠው ስላላለቁ በደጓ እንዳርጋቸው ምትክ ለትግሮች የሚሰራ ተላላኪ በማፈላለግ ላይ ሲሆኑ አንድ የመጨረሻ ካርዳቸው የሚያደርጉት ባለጌው አለምነህ መኮንን ለእጩነት አስበውታል የሚለው ዜና እየተናፈሰ ነው። አለምነህ መኮንን ለወንበዶቹ ወያኔዎች ታማኝነቱን ለመግለጽ እንዲችል በጸረ አማርነት ወያኔዎች ያሰለጡት ለመሆኑ ቀደም ሲል ተገልጿል። ወያኔ ከውድቅ ለማዳን የተሰለፉ የስም ተቃዋሚዎች ከወያኔ ጋር በጋራ ለመደራደር ያደረጉት ጥረት ውጤት አልባ ሆኖ መበተኑ ከሰሞኑ ተገለጸ። ላለፉት 25 ዓመታት በሰላማዊ ትግል ሽፋን በተቃዋሚነት የሚጠሩ ድርጅቶች ከአንዳንድ ወዳደሮች ግለሰቦች ጋር በመሆን ከወያኔ ጋር በጋራ ተደራድረን መፍትሄ እናመጣለን ብለው የጀመሩ ድርድር ከአምስተኛ ዙር ስብሰባ በኋላ አንዳች ውጤት ተበትኗል። ወያኔ ድርድሩ ስለሚመራበት ወያናዊ የስነ ስርዓት ደንብ እንዲያጸድቁ በሰጣቸው ትእዛዝ መሰረት ቅድመ ሁኔታዎችን ለመቀበል ፈቃደኝነታቸውን አሳይተው እንደነበር ይታወሳል። ሆኖም በቀጣው ድርድር በተናጠል ወይም በቡድን የሚለውን አማራጭ አስመልክቶ ተደራዳሪዎቹ ጥያቄያቸውን ተግባራዊ የሚያደርጉበት ሁኔታ ዙሪያ አቋም ስላልያዙ ወያኔ በመካከል ላይ የነበረውን ድርድር በትኖታል። እነዚህ ሁሉናቸው እንደ ወያኔ ባደጋ አፋፍ ላይ የወደቀባቸው በጋሮሽ የሚያቀርቡት ሐሳብ ባለመኖሩ ወያኔን በተናጠል ለመደራደር መብረጣቸውን አንዳንዶቹ አስተውቀዋል። ሆነም ከፋፍለ ግዛ በሚለው ፖሊሲው በጥቅም የሚገዛውን ድርጅትና ግለሰብ ለመለየት በተናጠል ቀረቡኝ ይያላቸው ነው። አንዳንድ ወስታቂዎች እንደሚሉ ከሆነ በመጪው የስሙላ ምርጫ ላይ ወያኔ ዛሬ በድድ ላይ ተቀመጡት አንዳንድ ወንበር ባሻንጉልት ፓርላማ እንደሚለግሳቸው ውሳኔ ላይ መድረሱንም ገልጸዋል። በሌላ በኩል ደግሞ ወያኔና በቅርቡ በዲያስፖራቸው ተፈጥረናል የሚሉት የሀገራዊ እንቅስቃሴ ድርጅት አባላቶች የተሳተፉበት ይቅርታ፣ ግንቦት ሰባት የአፋር ነጻ አውጪ ድርጅት፣ የሲዳማ ነጻ አውጪ ድርጅትና የኦሮሞ ዲሞክራቲክ ግንባር በአሜሪካና በአውሮፓ በሚገኙ ግለሰቦች አማካኝነት ለማቀራረብ የተጀመረ እንቅስቃሴ እንዳለ የውስጥ አዋቂዎች ገልጸዋል። በመጨረሻም በኢትዮጵያ ጋምቤላ አካባቢ ግድያዎች እየተካሄዱ መሆኑን የትግራይ ወያኔ አገዛዝ ግን ዜጎችን ደህንነት ለማስጠበቅ ፈቃደኛ አለመሆኑን ነዋሪዎቹ እየገለጹ ነው። ባለፈው ዓመት ተቀስቅሶ የነበረው የጎሳዎች እርስ በርስ ግጭት ከቅርብ ጊዜ ወዲህ በበለጠ ተባብሶ ግድያና ጠለፋዎች በሰፊው እየተካሄዱ መሆኑን አክለው ገልጸዋል። ባለፈው ሳምንት ብቻ ጆር ወረዳ ተብሎ በሚጠራው ክፍል በሚገኙ ቀበሌዎች ውስጥ ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች ባደረሱት ጥቃት 20 ሰዎች ያህል መገደላቸውና ከ20 በላይ በወጣቶችም ታፍነው መወሰዳቸው ተቀማጭነቱ ለንደን ላይ ያደረገው አኛዋ ሰርቫይቫል የተሰኘው ድርጅት ገልጿል። ይህ ሰብአዊ መብት ተከራካሪ ድርጅት እንዳለው ከሆነ የወያኔ አገዛዝ አንዳችም መከላከልና የህይወት ማትረፍ እርምጃ እንዳልወሰደም አስታውቋል። በየጊዜው ታጣቂዎቹ ወደ ኢትዮጵያ ድንበር በመግባት ወጣቶችን እያፈኑ የሚወስዱት በደቡብ ሱዳን ለተቀሰቀሰው የእርስ በርስ ጦርነት ለማዝመት ሲሆን ይህን የወንብድና ስራ እንዲሰሩ ወያኔም እጁ አለበት ሲሉ ተደምጠዋል። ወያኔ በአካባቢው ጸጥታ እንዲሰፍን ፍላጎት እንደሌለው ነዋሪዎች ምስክርነታቸውን ሰጥተዋል። ባለፈው መጋቢት አንድ ምሽት በጉድ ወረዳ ኦባ ቀበሌ በሚባል ስፍራ ታጣቂዎቹ ባደረጉት ጥቃት ነዋሪዎችን ገለው ህጻናትን አፍነው በወሰዱበት ወቅት ከአንድ ቀን በላይ ከወያኔ ሰራዊት ጋር ጎን ለጎን በመሆን ሲንቀሳቀሱ እንደነበር እኚህ የአይን ምስክሮች ገልጸዋል። በዚህ ዓመት ብቻ ከየካቲት ወር እስካለፈው ሳምንት ድረስ ከ50 የበለጡ ህጻናት ታፍነው መወሰዳቸውና የተገደሉትም የዛኑ ያህል እንደሆኑ አኛው ሰርቫይቫል የተባለው የጋምቤላ ሰብአዊ መብት የተከራካሪ ድርጅት ለውጭ ዜና አውታሮች ከገለጸው ሀተታ ላይ ለመረዳት ተችሏል። ነዋሪዎች ራሳቸውን ለመከላከል በወሰዷቸው እርምጃዎች የተወሰኑ ታጣቂዎች መገደላቸውን ማክሎ ገልጿል። በሌላ በኩል ደግሞ ወያኔ ከሙርሌ ታጣቂዎች ጋር አብሮ እንደሚሰራ የውስጥ አዋቂዎችም ገልጸዋል። ከቅርብ ጊዜ ወዲህ የደቡብ ሱዳን መንግስት ከወያኔ ጋር በገባው ቁርአን ምክንያት ወያኔ ታጣቂዎቹን ያስታጠቀ ነው የሚለው አስተያየት በሰፊው እየተደመጠ ነው። አድማጮቻችን፣ የሳምንቱ አንዳንድ ዜናዎች በዚሁ ይጠናቀቃሉ። Thank you.
ድርድሩ እየከሸፈ ትጥቅ ትግሉ እየጠነከረ ነው። አገር የሚገነባው በድርድር ነው። ችግሮችን በድርድር መፍታት የሰለጠነ ፖለቲካ ነው። ግን ባንድ እጅ አይጨበጨብም እንደሚባለው አገዛዙ ድርድሩን የሚያከሽፈው ከሆነ ዜጎች መብታቸውን ለማስከበር ከቤታቸው ላለመፈናቀል በግፍና በጭካኔ ላለመታሰር ላለመደብደብ ራሳቸውን ቤተሰባቸውን ከመንግስት ወይም በደዎች ለመመከት ባጭሩ ራሳቸውን ለመከላከል ነፍጥ ማንሳታቸው አይቀርም። ያም ነው ይሆነ ያለው። ዜጎች ወደ ጫካ ወደ ትጥቅ ትግል የመሄዳቸው ብቻኛ ምክንያት ያግዛዙ ግትርነት ነው። 4 ነጥብ። ህዋት ያድግ ባግሪቱ ያለውን ችግር በሰላምና በውይይት እንዳይፈታ አሁንም መሰናክሎችን ያስቀመጠ ነው። ላለፉት ጥቂት ሳምንታት ከተቃዋሚዎች ጋር ለመደራደር ዝግጁ መሆኑን የገለጸው ገዢው ፓርቲ ድርድር አመኔታ እንዲኖረው የሚረዱ ተግባራትን ከማድረግ ይልቅ እንዳውም በተዘዋዋሪ መንገድ ድርድሩ እንዲከሽፍ እየተንቀሳቀሰ ነው ያለው። በአንድ በኩል እንወያይ ያለ፣ በሌላ በኩል ሰላማዊ ዜጎችን ማሰሩን ማንገላታቱን አላቆመም። ለጉዳዩ ቅርበት ካላቸው በደረሰኝ መረጃ ትንሽም ቢሆን የአገራችንን ፖለቲካ ወደ ተሻለ የሰላም አቅጣጫ ሊቀይር ይችላል የተባለው ድርድር እየከሸፈ የመጣበት ሁኔታ ነው ያለው። ህወሓቶች በኢህአዴግ ውስጥ ባሉ ችግሮች በሰላም እንዲፈቱ ከውስጥ ግፊት ሲያደርጉ የነበሩ ለውጥ ፈላጊ ኃይሎች ላይ በተለይም በአዴን ውስጥ ከፍተኛ እርምጃ እየወሰደ ነው። ከ1000 በላይ የብአዴን አመራር አባላት ከኃላፊነታቸው ህወሓቶች በኃይል ያነሱ፣ ብዙ የብአዴን አባላትም እየታሰሩ ናቸው። በዚህ መልኩ በሰላም ችግሮችን የመፍታት እድሉ እየደበዘዘ ሲመጣ፣ በሌላ በኩል ግን የትጥቅ ትግሉ አድማሱን እያሰፋ የመጣበት ሁኔታ ነው ያለው። በአማራው ክልል በተለያዩ ቦታዎች በጎበዝ አለቆች የሚመሩ የትጥቅ ትግል እንቅስቃሴዎች እየተደረጉ ሲሆን ከጎበዝ አለቆች አንዱ የሆኑት የ71 ዓመቱ አባት አቶ ጎቤ መልኬ በቅርብ ዘመን ዘመድ በነበረ ግን በህይወት በጥቅም በተገዛ ሰው መገደላቸው ይታወሳል። በአቶ ጎቤ ይመራ የነበረው ጦር አርበኛ ሻንቆ የሚባል አዲስ መሪ መርጦ መንቀሳቀሱን የቀጠለ ሲሆን ይህ ጦር በሰሜን ጎንደር ዞን መጋቢት 5 ቀን 2009 ዓ.ም በህይወት ታጣቂ ኃይሎች ጋር ባደረገው ውጊያ 13 የህይወት ታጣቂዎች የተገደሉ ሲሆን አንድ ደግሞ ከደረሰበት ቁስል የተነሳ ተማርኳል። ዛሬ መጋቢት 9 ቀን 2009 ዓ.ም ጠዋት ደግሞ የአመፅ ትግሉ አድማሱን ከጎንደር ወደ ወሎ በማስፋት የአማራ ተጋድሎ ጎበዙ አለቆች የደሴን ማረሚያ ቤት ሰብረው በመግባት በርካታ እስረኞችን ማስፈታታቸው ከስፍራው የደረሰ ዘገባ ይጠቁማል። በማረሚያ ቤቱ አካባቢ ከፍተኛ ተኩስ እንደነበር በስፍራው የነበሩ አንዳንድ ነዋሪዎችም ገልጸዋል። በቀለኞች የሆኑት ህወሓቶች የእስረኞችን ማምለጥና የእስር ቤቱን መሰበር ተከትሎ እነርሱን በታማኝነት ሲያገለግሉ የነበሩ የእስር ቤት የጥበቃ ኃይሎች እገዛ አድርጋችኋል በሚል እንዳሰሯቸውም ለማወቅ ተችሏል። ይህንን የሚያመለክተው ህወሓት በአማራው ክልል ነገሮችን የመቆጣጠር አቅሙ መሽመድመዱን ነው። የራሱ አባላትን መጠራጠርና ማሰር በራሱ እግር ላይ መተኮስ ከጀመረ ያገዛዙ ፍጻሜ መጀመሩን የሚያሳይ ነው። ብዙዎቻችን ለድርድሩ መሳካት ብዙ የጻፍነው ግፊት ያደረግነው አሁንም ግፊታችንንና ተማጽኗችንን የምንቀጥለው አገዛዙን ለመለማመጥ አይደለም። በመርህ ደረጃ አንድ ሰው ከሚሞት ችግሮችን በውይይት ቢፈቱ ምንም ጊዜ የተሻለ ነው ከሚል ነው። ህወሓት የበሰበሰ አገዛዝ ነው። የህወሓት የዘር ፖለቲካ ህዝብ ከህዝብ እያፋጨ ነው። የህወሓት ኢኮኖሚ ጥቂቶችን ሚሊዮነሮች ብዙሃኑን ድሃ ያደረገ ነው። የግፍ ጽዋው ሞልቶ ከመፍሰሱ የተነሳ ህዝብ ጫፍ ላይ የደረሰበት ሁኔታ ነው ያለው። ከዚህ በኋላ በምንም ተአምር ህወሓት መቀጠል አይችልም። መቀየሩ የማይቀር ነው። ግን የበሰበሰው ዛፍ ሲወድቅ አብሮ ብዙ ጥፋት እንዳያደርስ በጥንቃቄ መሆን ስላለበት ነው የሥልጣን ወይንም የሥርዓት ሽግግሩ ሰላማዊ ይሆን ዘንድ በውይይት ነገሮች ይፈቱ ዘንድ የምንጽፈው። አሁንም አገዛዙ 11ኛው ሰዓት ላይ እንዳለ ተረድቶ ለብሔራዊ መግባባት ራሱን በቅንነት እንዲያዘጋጅ በአስቸኳይ የታሰሩትን ሁሉ እንዲፈታና የሕዝብ መሠረታዊ ጥያቄዎች እንዲያከብር እጠይቃለሁ። አገዛዙ ይሄ ሙሉ ለሙሉ ሊከሽፍ ጫፍ የደረሰው ድርድር እንዳይከሽፍ ማድረግ አለበት። ያን ማድረግ ካልቻለ ግን በተለይም በአማራው ክልል የሚወድቁ ታጣቂዎቹ የሚቀበሩበትን መቀበሪያ ስፍራ በስፋት ማዘጋጀት ይኖርበታል። ባለኝ መረጃ በአማራው ክልል በጎንደር በጎጃምና በወሎ በብዙ ቦታዎች በርካታ ሚስጥራዊ ወታደራዊ ካምፖች አሉ ሲሆን እጅግ በጣም ብዙ ታጣቂዎች እየሰለጠኑ ነው። ቁጥራቸው እጅግ በጣም ብዙ የሆኑ በሻለቃ ደረጃ የነበሩም የመከላከያ ሰራዊት ወታደሮች በጎበዝ አለቆች የሚመራውን የአማራ ተጋድሎን እንቅስቃሴ የተቀላቀሉ ሲሆን በተለያዩ ቦታዎች ያሉ ጎበዝ አለቆችንም የማያያዝ ሥራ እየተሠራ እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ይናገራሉ።
ያለፉት ከሀያ በላይ ዓመታት መላው የኢትዮጵያ ሕዝብ ያልተመለሱለትና ግራ እያጋባው ሥልጣኑን በተቆጣጠረው የህወሓት ኢህአዴግ መንግሥት ድብቅነት ተሸሽጎና ተከድኖ የኖረ ለሀገሪቷና ለሕዝቦቿ እንቆቅልሽ ሆኖ እስከ አሁን የዘለቀ ከባድ ምስጢር ህወሓቶች የሚያውቁት ሌሎች ግን ሊረዱትና ሊያምኑት የሚሳናቸው ብርቱ ምስጢር እነሆ እንደሚከተለው ይተነተናል። ለመሆኑ ህወሓቶች የሚያውቁት የተቀሩት የኢትዮጵያ ህዝቦች የማያውቁት ምስጢር ምንድነው? ህወሓቶች የሚያውቁት የትግራይ ህዝብም ሆነ ራሱ ሀገሪቷን የሚያስተዳድረው የኢሃዴግ መንግስት የማያውቃቸው የህወሓት ኢሃዴግ ምስጢሮች የሚከተሉት ናቸው። አንደኛ፣ የራስን እድል በራስ የመወሰን መብት እስከ መገንጠል የሚፈቅደው የህገ መንግስቱ አንቀጽ 39 ጉዳይ። ሁለተኛ፣ ሀገሪቷን እመራለሁ ያለው የህወሓት ኢህአዴግ መንግስት በየትም ዓለም በየትኛውም ዘመን ማንም አድርጎት የማያውቀውን የባህር በር አልፈልግም መግቢያ መውጫም አያስፈልገኝም ብሎ አሰብን የኢትዮጵያ አይደለም ውሰዱት እንዴት ሊል ቻለ? ሶስተኛ፣ ወደብ አልፈልግም ያለ መንግስት ሀገሬን ማሳደግ አለብኝ አባይን ገድቤ ህዝብ መጠቀም አለበት ድህነትን ከህዝባችን ለማጥፋት ህዝቡን አስተባብረን ከህዝቡ ገንዘብ ለምነን ታላቁን የህዳሴ ግድብ እንገነባለን እንዴት ሊል ቻለ? አራተኛ፣ ብዙም ሲነገር የማይሰማው ስለ ታላቋ ትግራይ ጉዳይ። ስለ ህወሓትና ስለ ትግራይ ህዝብ ግንኙነት ወይም አንድነትና ልዩነት ከመተንተናችን በፊት እንዲሁም ስለ ህወሓት መራሹ የኢትዮጵያ የኢህአዴግ መንግስት የአንቀጽ 39 አጀንዳና ስለ አሰብ ወደብ የማን ነው ወይንም ለማን ይገባል አለያም ደግሞ የኢትዮጵያ ህዝብ ከሞላ ጎደል ሙሉ ለሙሉ በሚባል ሁኔታ እየተረባረበ እንዲገነባው እየተደረገ ያለበትን የዳሴውን ግድብ ጉዳይ ምክንያት ከመግለጻችን በፊት ስለ ሀገራችን ኢትዮጵያ ታሪክ በአጭሩ መግለጽ አስፈልጊ ነው። የኢትዮጵያ ሀገራችን ታሪክ ከ3000 ዓመት በላይ ያስቆጠረ ነው የሚለው ገለጻ በተደጋጋሚ የተገለጸና የተሰለቸ በመሆኑ አድማጭን ለማሰልቸት ስለሚሆን ብዙ ማለት አያስፈልግም። ነገር ግን ዛሬ ላለችው ኢትዮጵያ የቀደሙ ዘመናት አባቶቻችንና ነገስታቶቻችን ከፍተኛ መስዋዕትነት የከፈሉበት የህልውና ጉዳይ መሆኑ ግን መገለጽ ይኖርበታል። የዛሬዋ ኢትዮጵያ ባለችበት መልክዓ ምድራዊ አቀማመጥ ምክንያት ከተለያየ አቅጣጫ በተለያዩ ዘመናት የተለያዩ ጥቃቶች ተፈጽመውባታል። በአብይነትም የዮዲት ጉዲት እምነት ተኮር ጥቃትና ውድመት፣ የቱርኮች፣ የአረቦች፣ የግብጾች፣ የደርቡሶች፣ የእንግሊዞች፣ የፈረንሳዮች እንዲሁም የኢጣሊያኖች ወረራና ጣልቃ ገብነት بزودك أتدرسوان يقدموت على اللاك نجستاتو تشاكين يهاجراتشون لو على وينت لما استبك بزودك موال كزيان باشاقر يتيب يا هزب بسنا لبونانا بمنفس يتقنب بابت المنفس او يكونة توتش بفك عدن ينت بمامتقتنا بمابلتك زاري هزباتشن يميكورا باتشون السيتوتش برئيك تباباوي النت اسرت اوال زاري هاجراتشن انكيت نيوم هاجر يميليات منفس او يلقلنا بهاجراتشن مسارت يتقالو ليلوش بقديتا وين بهايل بلوم بسي رايش انو بنساي هون كتنت جمرو بنجستاتو زوريا بنبرو تالا لك ليك اونت ليونا ركيك ليك النتنو يأيتيوبيا نجستات يأوريت منتن سياسرتو خلقوت عطنتوت مرمروت النامنو بتنو كرستن نانم من ديهو كما نمبك قدمه هونيتا عمنوت مرمروت اوك اوت بكم كثيرا كبالوت سيهون اسلم النام سيمتا عربوش بوراران بسيف ياسرت اوت سيهون بان قدد نتب متوت ينبيو تكتاو جامع كان ينتنو كزي ويج ما ناتشوم بهاي اليمي مت استساسبن امنتننا فلسفنان سيواقو الناسي كلاكلو نروان بتركوش ردات النتكستو ينبرون اسلم النان بملاو ايتيوبيا ماسفن زمجا بزوع داباس كفلة يهيوة مسواعة النت تكالب سوال كهارر تنستو ملاوان ايتيوبيا تلك اللك اونا مجرشاون ببقي مدرنا ببهر دارا درقو ينبرو يقران محمد وررا كشواز كبهر نقاشي كتقرينا كشريز كقجام درس بزو مليانو تشنك اطفو بزو مكدسو چند بأسات عمد عدرگو بزو جغنو چند لك اون تالكو نجستاتو بموتنا بهيوت مكاكل بالات ابكين وسط ودكو يهوالا والا بتدين يسماء تنت اندگنا هجريتوا ما ننتوان لما استبكنا امنتنا قوان قوان سلط انيوانم هلو لما تبك چلالج لزي يمجر شادل يسمين هزبوش بتليم يشريع كبابي هزبوش كفلو مسواعة النت تاريك بدما قطفو يانورو او نتانو بأورمو هزبم فلسد سابيا يهجاريتوان ابار هزبوش يمن ناقات خونيتابيا قط ما جوم سفاريوچو اند عندي ايتيوبيا بهير بتليا يبو توچ لاي سفرو بما اكلاوي منجست سر نوروال كزي من الرداو لالفوتو لتشي ناسوس تشي آمتات يتيوبيا زبو چم هونو نغستاتو بمان ناچوم هوني تاك ما كلاوي منغست وچ ليلا منغست لمسرت باين يماي تاقسو مهونا اچون يما كلاوي منغستن سلطان لما قداتر كمي درقو قب قبوش وچي ما نم ياراسون اكابابياوي منغست لممسرت يالمدفرون ان الردالن بما اكاوي منجستنا بحرر سلطانوش مكاكل سيدره ينورو امت ارنت يتوبيان عندنت لما استبك يتدرغت ارنت انجي يشوان الناي كريستيانون قزات لما اسفاتي عالنبر اندنبر تاريكن يمرمره كلو يردوال بتمساساي هونيتا يما اكاوي منجست يأرمون فلسات ببرتوسي كاوة موينبرو يه كمسراك أفريكا بتليجيم كأفريكا كأندا كوابيتن السو فلسط نبار مهابر سبوچن سلاننا قاننا يفلسطو عينت وررازلنا بتكات لا يتمركوزة سلان برنو كزمن مسافن تماك تنبوالا عطي من الليكي بدبوب الناب مقراب إيتيوبيا درقواتشو زمچاو تشولو أهونم يهيتيوبيا ناندنت لماست أبك يتدرقو زمچاو تشنجي كتنت جمرو يتوبيان بير برسبوش غزاتو چن لمك أماتنا هزبوشون تدجو چاچو لما درقن دايدل ما مزازن يميشل سب انا يمي رداو او نتانو بزيهم مكنياتنو يزاريتو يتوبيا اهون يازا چون كرتنا يتلايوتن بير برسبوشوان باهل قوان قواننا ليولي يوسل التانيوش تبقى كبولا قدل انتو چون غزاتو چوانن دايازا چه يمن ناگنيات የጥንቷ ባህረ ነጋሽ ማለትም የዛሬቱ ኤርትራም እንደሌሎቹ የንጉሠ ነገሥት ግዛቶች የኢትዮጵያ አካል የነበረች ቢሆንም በሁኔታዎች ያለመመቸት ምክንያትና በአረቦችና በምዕራባውያን በተለይም በኢጣሊያንና በእንግሊዝ ረቂቅ ሴራ ምክንያት ከእናት አገሯ እንድትለይ የተደረገ ቢሆንም እስካሁኗ ሰዓት ድረስ የኢትዮጵያ ሕዝብ የኤርትራን ሌላ ሀገርነት የማይቀበልና ያንንም በማናቸው ማጋጣሚዎች እየገለጸ ያለበት ሁኔታ ይህንን ዝግጅት ጨምሮ ማለት ነው ሕዝቡ በአንዲት ኢትዮጵያ ብቻ የሚያምን መሆኑን የሚያስረዳ ነው። ይህ እውነታ የኤርትራን ከእናት ሀገሯ መገንጠል የማይወዱ ለሀገራቸው ለኢትዮጵያ እልፍ አእላፍ መስዋዕትነት የከፈሉ የቀደሙ የባህረ ነጋሽ ሕዝቦች ትውልዶች ውስጥም ያለ እውነታ ነው። ከዚህ በማስከተል በዚህ ዘመን ስላለው የህወሓት መራሹ የኢህአዴግ መንግሥት ምንነት እምነትና ድብቅ ሴራ በተለይም ስለ አንቀጽ 39 ለመግለጽ እንሞክራለን። በዚህ ርዕስ ስር ስለ ህወሓትና የትግራይ ሕዝብ፣ ስለ ህወሓትና ስለ ኢህአዴግ፣ ስለ ህወሓትና በወደብ ላይ ያለው ድብቅ ዓላማ፣ ስለ ህወሓትና አንቀጽ 39፣ ስለ ህወሓትና የህዳሴ ግድብ፣ ስለ ህወሓትና ታላቋ ትግራይ ያሉትን አብይ ጉዳዮች እንመለከታለን። የትግራይ ሕዝብና ህወሓት። ህወሓት ማለት ህዝባዊ ወያኔ ሓርነት ትግራይ ሲሆን ዛሬ ያለው የኢህአዴግ መንግስት አሽከርካሪና የኢትዮጵያ ህዝቦችና መላው ግዛታቸውን በብቸኝነት የሚቆጣጠር በትግራይ በረሃዎች የደርግን ሰራዊት ሲዋጋ የኖረ ከትግራይ ህዝቦች አማጺ የተውጣጣ ቡድን የተመሰረተ ድርጅት ነው። ይህ ድርጅት የተመሰረተው ገና በቀዳማዊ ኃይለ ሥላሴ ዘመን በኢጣሊያና በአረቦች በተለይም በግብጾች እየተረዳ ኤርትራን ለማስገንጠል የበረሃ ትግል ጀምረው በነበሩ የኤርትራ ተገንጣይ ኃይሎች አማካኝነት የተመሰረተ ሲሆን እነዚህ የኤርትራ ተገንጣይ ቡድኖችም ኢጣሊያ ኢትዮጵያን በወረረችበት ዘመን የኢጣሊያ ቀጥረኛ ወታደሮች በመሆን ኢትዮጵያን ሲወጉ የነበሩ ባንዶች መሆናቸው እንረዳለን። ይህ ማለት የቀዳማዊ ኃይለ ሥላሴ መንግስት ከኤርትራ ተገንጣይ ቡድኖች ጋር ሲዋጋ የነበረው የኢትዮጵያን አንድነትና ሉዓላዊነት ለማስጠበቅ ሲሆን በተለይም ለዘመናት ኢትዮጵያን ሲያስተዳድሩ የነበሩ ነገሥታት ሲደክሙለት የነበረውን ቀደም ብሎ በአረቦች ቀጥሎም በቱርኮችና በግብጾች ተወስዶባቸው የነበረውን የጠረፍ ከተሞች እልህ አስጨራሽ በሆነ የዲፕሎማሲ ትግል ወደ ኢትዮጵያ ግዛት በማምጣት ያሳኩትን አንድነት ለመጠበቅ የተደረገ መከላከል ሲሆን በተቃራኒው ተገንጣይ ቡድኖቹ ሲያደርሱት የነበረው ጥቃት የቅጥረኝነትና ከግራኝም ሆነ መሰል ጥቃቶች የተለየ አልነበረም። ይህ ማለት ህወሓትን የመሰረቱት ኃይሎች ኢትዮጵያን ለመበታተን እንግሊዞችና ጣሊያኖች ያስታጠቋቸው ቅጥረኞችን ያሰባሰበ ቡድን ነው ማለት ነው። ከላይ እንደተጠቀሰው የትግራይ ሕዝብ ለኢትዮጵያ ሀገሩ ለዘመናት መስዋዕትነትን እየከፈለ የኖረ ሲሆን በተለያዩ ዘመናት እንደታየው ማንነቱና ሀገሩን ሊወሩ ከመጡ የውጭ ኃይሎች ጋር ማለትም ከግብጾች፣ ከቱርኮችና ከጣሊያኖች ጋር ያደረገው ትግል ይመሰክራል። ታዲያ የትግራይ ሕዝብና ህወሓት ትስስራቸው ምንድነው? ይህ ነው ዋናው መመለስ ያለበት አብይ ጉዳይ። የትግራይ ሕዝብ ኢትዮጵያን ሉዓላዊነት ላለማስደፈር ለብዙ ዘመናት የደከመና መስዋዕትነት ሲከፍል የኖረ ከሆነና የትግራይን ሕዝብ ወክላለሁ የሚለው ህወሓት የተገንጣይነት መንፈስ የተጸናወተውና በተለይም የፍልስፍና ቅድመ አያቶቹ የትግራይ ሽፍቶችና የኢጣሊያ ባንዶች የነበሩ ከሆነ እንዴት አንድ ሊሆኑ ይችላሉ? የትግራይ ህዝብንና ህዋትን አንድ የሚያደርጋቸው የትግርኛ ቋንቋቸው ብቻ ነው ለማለት ያስደፍራል። ከዚህ ይበዘለለ ህዋት ሲታገለው የነበረው የደርግ መንግስት ጨፍጫፊና ህገወጥ በሆነ ሁኔታ በትረ መንግስቱን የተቆጣጠረ ቡድን በመሆኑ የትግራይ ህዝብ ለህዋት መራሹ አማጺ ቡድን የሰው ኃይልና የሎጂስቲክ ምንጭ ሆኗል። ህዋትንም ለድል አብቅቶታል። የተለያዩ ብሔር ብሔረሰቦችን አደራጅቶ ኢህአዴግ በሚል የድርጅት ስም ሀገሪቷን የሚመራው ህወሓት በትግሬው ማህበረሰብ ልሂቃን እየተመራ ሀገሪቷን እያስተዳደረ ቢገኝም አሁንም በትግሬው ማህበረሰብና በህወሓቶች መካከል ያለው ልዩነት በመጋረጃ የተጋረደ በመሆኑ ብዙዎች የትግሬ ተወላጆች የህወሓትን ፍልስፍና በጭፍን እያስፈጸሙ ይገኛሉ። የትግሬው ህዝብ የሀገሪቷን ስልጣን በእጁ በመግባቱ ከድርጅት መሪው ህወሓት ጎን በመሰለፍ የድርጅቱን ረቂቅ ሴራ ለጊዜውም ቢሆን ዘንግቶታል። ለዚህም ዋና ማስረጃው የዚህ የህወሓት መራሹ መንግስት የዘረኛነት ፖሊሲ በተለይም ሀገሪቷን በዘር ላይ በተመሰረተ ፌዴራሊዝም መከፋፈሉና አንቀጽ 39ን በሕገ መንግስቱ ውስጥ ከፍተኛ ቦታ መስጠቱ የኢትዮጵያን ሉዓላዊነት ለማስጠበቅ ለዘመናት መስዋዕትነት ሲከፍሉ ለኖሩ የትግራይ ህዝቦች መስዋዕትነታቸውን በዜሮ የሚያባዛው መሆኑ ነው። የትግሬውም ሆነ የኤርትራ ህዝብ አንቀጽ 39ን ከልቡ እንደማይቀበለው ምንም ጥርጥር የለም። በኢትዮጵያ 3000 ዘመን ታሪክ ውስጥ የትግራይ ህዝብ ከማዕከላዊ መንግስት ለመገንጠል የሞከረበት አንዳችም ዘመን አልነበረም። ያልነበረ ነገር ደግሞ አሁን ሊኖር አይችልም። ዛሬ አንቀጽ 39ን እንዳይኑ ብለን የሚጠብቃት ህወሓት የአስተሳሰብ መሰረቱ ባዕድ አስተሳሰብ ከነበራቸው ኃይሎች እንደሆነ የሚመሰክረውም ይሄው ሁኔታ ነው። ይሄን የአንቀጽ 39 ጉዳይ ለጊዜው እንተውና ወደ ቀጣዩ ጉዳይ እንግባ። የህወሓት አስተዳደርና የወደብ ጉዳይ ባለፉት ሺዎች ዓመታት ውስጥ ያለፉ የኢትዮጵያ ነገስታት ከአክሱም መፍረስ ጀምሮ ያጡትን የባህር ወደብ ለማስመለስ ያልከፈሉት መስዋዕትነት አልነበረም። በናጼ አምደ ጽዮንና በናጼ ሰርጸ ድንግል ዘመን ቱርኮችን ከጠረፍ አካባቢዎች ማራቅ ቢቻልም የባህር ኃይል ስላልነበራቸው ብቻ በዘላቂነት ጠረፎቹን መያዝና ማስተዳደር አልቻሉም። በአጼ ቴዎድሮስ ዘመንም ሆነ በትግሬው ተወላጅ በአጼ ዮሐንስ ዘመን የባህር ወደብ በተለይም አሰብና ምጽዋን ለማስመለስ ያልተከፈለ መስዋዕትነት አልነበረም። እንዲያውም የአጼ ዮሐንስን አንገት ያስቆረጠው የደርቡሾች ወረራ ንጉሠ ነገሥቱ የምጽዋን ወደብ ለማግኘት ከእንግሊዞቹ ጋር የተዋዋሉት ውል ያመጣባቸው መዘዝ እንደሆነ እናያለን። ቀዳማዊ ኃይለ ሥላሴ እድልም አገዛቸው ብልህነትም ተጠቅሟቸው እነዚህን የቀደሙ ነገስታቶቻችን መስዋዕትነት የከፈሉለትን የባህር ወደቦች በሚያስደንቅ ሁኔታ በእጅ በማድረጋቸው ከሺዎች ዓመታት በፊት ሀገራችን ያጣችውን የቀይ ባህር ለመጀመሪያ ጊዜ የግዛቷ አካል በማድረጓ የአክሱም ዘመን ስልጣኔዋን ለመድገም ጉዞዋን ሀብላ የጀመረችበት ወቅት ሆኖ አልፏል። ይህ በእንዲህ ሁኔታ ላይ እያለ ነው እንግዲህ ህወሓት መራሹ የኢህአዴግ መንግሥት ከ1000 ኪሎ ሜትር በላይ ርዝመት ያለውን ወደብ የአንድ ክንድ ርዝመት እንኳን ሳያስቀር ለኤርትራ አሳልፎ በመስጠት ኤርትራን ያስገነጠለው። እጅግ የሚያስገርመው ጉዳይ ግን የህወሓት መራሹ የኢህአዴግ መንግሥት ያንም ያህል ግዛት አሳልፎ ሲሰጥና ሀገሪቷን ያላንዳች ወደብ ሲያስቀራት ቅንጣት ታክል ቅር ያላለው መሆኑና የወደብ ጥያቄ የሚያነሱ ዜጎች ሲነሱ እንደ ትምክህተኛና እንደ ጠላት የሚያይ መሆኑ ነው። በየትኛውም ዓለም ያለ ማንኛውም መንግሥት የወደብን ጉዳይ በቀላሉ የማያየው ሲሆን ስለ ወደብም ሲባል ብርቱ ጦርነቶች ተካሂደዋል። አንዳንዶችም በተለያዩ ድርድሮች ኮሪደሮችን በማስከፈት ለማናቸው የንግድና መሰል ተግባሮች በጎረቤት አገሮች ላይ ጥገኛ ላለመሆን ሲታገሉ እናያለን። ታዲያ በምን ምክንያት ይሆን? ኢትዮጵያንም ያህል ታላቅ ሀገርና ታላቅ ባለ ታሪክ ህዝብ መራለው ያለ መንግስት ሀገሪቷን ወደ ባለባ አድርጎ ወደ 100 ሚሊዮን የሚጠጋውን ህዝብ በየብስ አጥሮ በታላቅ እስር ቤት ውስጥ አጉሮ ለማኖር የመረጠው? ይህ ሁሉ የሚያስረዳን አሁንም ሀገሪቷንና ህዝቦቿን ጠርንፎ ያገተው የህዋትን ምንነት ቁልጭ አድርጎ የሚያሳይ ማስረጃ ነው። አሁንም የትግሬው ህዝብ በግዚያዊ ጥቅም ታወሮ በስሙ የሚነግዱትን የህዋቶችን ሴራ ሊገነዘበው አልቻለም። ህዋት መራሹ የኢትዮጵያ የኢሃዴግ መንግስት ሀገሪቷን ለማሳደግ ኢንቨስትመንትን ለማብዛት የህዝቡ ኑሮ ለማሻሻልና መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ እሰራለሁ የሚለው በርግጥ ተራ ልፈፋና ተራ ፕሮፓጋንዳ በተለይም ተከታዮችን ለማማለል የሚጠቀምበት ቅጥፈት መሆኑን የሚያስረዳን ይህ ሁኔታ ነው። እንደ ኢትዮጵያ ያለ ብዙ ህዝብ ያለው ሀገር እንዲያድግ ከተፈለገ ወደብ ያስፈልገዋል። ወደብ ስልጣኔ በፍጥነት እንዲሰራጭ ከፍተኛ አስተዋጽኦ ያደርጋል። ወደብ የብዙ ህዝቦችን ህይወት የሚቀይር የንግድ እንቅስቃሴን ይከፍታል። የራስ ወደብ ለሌሎች የሚከፈል በብዙ ቢሊዮኖች የሚቆጠር ዶላሮች ያድናል። የህዝብ አገልግሎት ለሚሰጡ ተቋማት ማስፋፊያ ይውላል። ኢንቨስተሮች በማናቸው መልኩ ወደብ የሌለው ሀገር ላይ መዋዕለ ነዋይ አያፈሱም። ምክንያቱም ምርቶቻቸውን ለማውጣትም ሆነ የማምረቻ መሳሪያዎቻቸውን ያለቀረጥና በነጻነት ለማስገባት ምቹ ስለማይሆንላቸው ወደብ አልባ አገሮች ለኢንቨስተሮች ተመራጭ አይደሉም። ዛሬ ሀገራችን ኢትዮጵያ በአመት ከ10 ቢሊዮን ዶላር በላይ ለወደብ አገልግሎት የምትከፍል በመሆኑ የህዝቦቿን ህይወት ለመቀየር ያስችል የነበረ እድል አሳጥቷታል። ያም ህወሓት መራሹ መንግስት እድገት ትራንስፎርሜሽን መካከለኛ ገቢ ካላቸው ሀገራት ተርታ የሚሉት ልፈፋዎቹ ተራ ማባባያዎችና በመንግስት ደረጃ እየተሰራ ያለ ሽፍት ያደርገዋል። ይህም አሁንም ሀገሪቷን የሚመራው ህወሓት ረቂቅ አጀንዳ ያለው ለሀገሪቷና ለህዝቦቿ ቅንጣት ታክል ደንታ የሌለው ቡድን ያደርገዋል። የህወሓት አስተዳደር ሀገሪቷን አሳድጋለሁ እያለ ከሚመጻደቅባቸው ቅዶቹ ሌላው የህዳሴው ግድብ ነው። ለመሆኑ የባህር በር አያስፈልገኝም ያለው ህወሓት ለሀገር ሐሳቢ በመምሰል አባይን መገደብ አለብኝ እንዴት ሊል ቻለ? አባይንስ ለመገደብ የመላውን ኢትዮጵያ ህዝቦች ባሳተፈ ሁኔታ ከእያንዳንዱ ኢትዮጵያዊ ገንዘብ ለማሰባሰብ ፈለገ? በርግጥ ዓላማው የእያንዳንዱ ኢትዮጵያዊ አሻራ አለበት። በኢትዮጵያውያን ላብ የተሰራ ለሀገራችንና ለህዝባችን ጥቅም የሚውል ታላቅ ሥራ ሰርቶ ለማለፍ ወይስ ሌላ ድብቅ ሴራ አለ? ይህ ግድብ የሚሰራው በቤንሻንጉል ግዛት ውስጥ መሆኑ ይታወቃል። ህገ መንግስቱ ደግሞ በአንቀጽ 39 የራስን እድል በራስ የመወሰን እስከ መገንጠል መብት ይደነግጋል። ታዲያ የመላው ኢትዮጵያ ህዝቦች ተቸግረው ለፍተውና ደክመው የገነቡትን ግድብ በተወሰነ ታሪክ አጋጣሚ የመገንጠል ጥያቄ ቢነሳ ምን ያስከትላል? ምንስ ይከተላል? እነዚህን መሰል ጥያቄዎች ስናስብ ከግድቡ በስተጀርባ ታላቅ ድብቅ ሴራ እንዳለ እንድናስብ ያደርገናል። የኢትዮጵያ ህዝቦች ከህፃን እስከ አዋቂ ከገበሬው እስከ ምሁሩ በውጭም ያሉት አፈር ግጠው የሰበሰቡትን ገንዘብ ለግድቡ ማሰሪያ ያዋሉ የተለያዩ የኢትዮጵያ ብሔረሰቦች የሁለትና የሶስት ወር ደሞዛቸውን ከመስጠት ጀምሮ ሌት ተቀን የግድቡን ሥራ ቀን ከሌሊት የፀሐይ ንዳድና የሌሊት ቁርስ ያገዳቸው እየጠበቁ ያሉ የመከላከያ ሰራዊት አባላት የደከሙለትና የተሰውለት ይህ ግድብ እያንዳንዱ ክልል በተጎናጸፈው ህገ መንግስታዊ መብቱ የመገንጠል ጥያቄ ቢነሳበት ምን ይከተላል? ምንስ ይከሰታል? ይህንን ሁሉ ጉዳይ ስናነሳ ኢትዮጵያ ህዝብ የማያውቀው ራሱ የትግራይ ህዝብ የማያውቀው ሰራዊቱ የማያውቀው የህወሓት ሰዎች ብቻ የሚያውቁት ምስጢር እንዳለን ተረጥራለን። ከዚህ በመቀጠል ዋናውንና ታላቁን ለዘመናት በህወሓት ሰዎች የምስጢር መዝገብ ውስጥ ተደብቆ የኖረውን የታላቋን ትግራይ ጉዳይ እናነሳለን። ታላቋ ትግራይ ታላቋ ብለው ራሳቸውን ከሚጠሩ ህዝቦች ዋንኛዋ እንግሊዝ ስትሆን እንግሊዝ አብዛኛውን የዓለም ክፍል ትገዛ በነበረበት ወቅት ለራሷ የሰጠችው ወይንም ሌሎች ለርሷ የሰጧት ስም ነው። ሌላዋ ታላቋ በሚል ቅጽል ራሷን ለመጥራት ስትገዳደር የነበረችው ሶማሊያ ስትሆን ይህንን ስም ያወጣችላት የራሷን አጀንዳ ለማስፈጸም ረቂቅ ሴራ ያሴረችው እንግሊዝ ነበረች። ሶማሊያም እንኳንስ ታላቋን ሶማሊያ ልትመሰርት በትንትኗ ወጥቶ ህዝቦቹ እርስ በርሳቸው የሚፋጁባት የአሸባሪዎች መናኸሪያ ሆና ቀርታለች። ወደ ህወሓቶቹ የታላቋ ትግራይ ህልም ስንመለስ እንደ ተባለው በኢትዮጵያ ታሪክ የማዕከላዊ መንግስትን ስልጣን ለመቆጣጠር ከተደረጉ ሙከራዎች ውጪ የራሱን መንግስት ለማቋቋም የሞከረ አንዳችም ኃይል አልተፈጠረም። የተመኘ እንኳን ቢኖር የተሳካለትም ሆነ እሰየው ሞከር ተብሎ የተተወ አንዳችም ኃይል ኑሮ አያውቅም። የኤርትራም ጉዳይ ቢሆን ሁኔታዎች እስኪቀየሩ ብቻ እንደሆነ እየታወቀ እንዴት ነው የኢትዮጵያ የታሪክ ምንጭ የሆኑት የትግራይ ህዝቦች ትግሬን ከመላው ኢትዮጵያ ገንጥለው ታላቋን ትግራይን ለመመስረት የሚከጅሉት? ታላቋ ትግራይ የትግሬዎች ሐሳብና ምኞት ሳይሆን እንደ ተባለው ኤርትራን አስገንጥለው የተሳካላቸው የመሰላቸው የኢትዮጵያ ጠላቶች የዶለቱትና ህወሓትን መስርተው ለመንግስትነት ያበቁት ኃይሎች ምኞትና ህልም ነው። አሁን ከላይ የተጠቀሱት ሐተታዎች ሁሉ ምክንያታቸው ምን እንደሆነ የምንረዳበት ምስጢሩ የሚፈታበት ቅኔው የሚገለጽበት ሴራው የሚደረስበት ምዕራፍ ላይ ደረስን። ያንቀጽ 39ን ህወሓትን የወደብ ፖሊሲ መሰረት የምንረዳበትና የህዳሴውን ግድብ ርብርቦች ምክንያት የምናውቅበት ምዕራፍ የታላቋ ትግራይ ህልም ህወሓቶች የሚያውቁት የኢትዮጵያ ህዝብ የማያውቀው ጉድ ህወሓቶች የሚያውቁት የትግራይ ህዝብ ግን በስሙ የሚሰር ሴራ ህወሓቶች የሚያውቁት የሃይማኖት መሪዎች የማያውቁት እርግማን ህወሓቶች የሚያውቁት የኢትዮጵያ ምሁራን ጦር ሰራዊት ፖሊስ ሰራዊት ዲፕሎማቶች ሁሉ የማያውቁት እውነታ የህወሓቶች የታላቋ ትግራይ ካርታ በታሪክ ከምናውቃት ትግራይ የተለየ ቅርጽ ያላት ስትሆን በምስራቅ በኩል ወደ አፋር ግዛት በመዝለቅ ከኤርትራ መሬት ትንሽ በመቆረስ አሰብን ጨምሮ የባህር ጠረፍ ይደርሳል። በምዕራብ ከጎንደር ግዛት በመቆረስ ከሱዳን ጠረፍ ያደረሱትን መሬት ይዞ ቁልቁል ወደ ታች ምዕራብ ጎንደርን ከፊል ጎጃምን ከፊል ቤንሻንጉልን ከፊል ወለጋንና ምዕራብ ጋምቤላን ያካተተ ግዛት በመያዝ ከሰሜን ተነስቶ ምዕራብ ኢትዮጵያን ያጠቃለለ ግዛት በመያዝ የበአይነት ቅርጽ ያላት በኤርትራና የአማራ ግዛት በሚባለው ክልል ሳንዲች ያልሆነች በአንጻሩ የአማራ ክልልን በሰሜንና በምዕራብ በኩል ዙሪያውን እንዳጠራጥሮ ወይም ከቦ የሚገኝ ግዛት ተሰጥቷት ትታያለች ታላቋ ትግራይ። ይህንን ካርታ በስዕል ስንመለከተው ምስጢራቱ ይፈታሉ፣ ትርጓሜውም ግልጽ ይሆናል። የህወሓት መሪዎች ኢትዮጵያ ወደብ አያስፈልጋትም ሲሉ የኖሩትና ከኤርትራ በላይ ወገባቸውን ታጥቀው ሲሟገቱ የኖሩት በርግጥ ወደብ ጥቅም የሌለው የመሰላቸው ድድቦች ሳይሆኑ የማዕከላዊው መንግስት ስልጣን ከእጃቸው በሚወጣ ወቅት ወይንም ይወጣል ብለው በተገነዘቡበት ወቅት ህገ መንግስታዊ መብታቸውን ተጠቅመው ትግራይን በመገንጠል የአሰብን የወደብ ግዛቶች ከኤርትራ ላይ በስምምነት ወይንም በኃይል በመውሰድ የታላቋ ትግራይ ወደብ ለማድረግ የተቀመጠ የረጅም ጊዜ እቅድ አካል እንደሆነ እንረዳለን። የራስን እድል በራስ የመወሰን እስከ መገንጠል መብት የሚለው የህገ መንግስቱ አንቀጽ 39 የተቀመጠበትና ሽንጣቸውን ገትረው ሲሟገቱ የኖሩበትም ምክንያት ይሄ ጉዳይ ነው። የሀገሪቷ ስልጣን በእጃቸው እስካለ በአንድነት ሊኖሩ በዚያም ወቅት ለወደፊቷ ታላቋ ትግራይ የሚሆናቸውን ሀብት በመሰብሰብና በመመዝበር በኢትዮጵያ ህዝብ ኪሳራ ለመኖርና ስልጣኑ ከእጃቸው በሚወጣ ወቅት ትግራይን ገንጥለው ሀገሪቷን በታትነው ለመሰወር እንዲመቻቸው ያቀዱበት አደገኛ አሻጥር ነው። የህዳሴውን ግድብ ርብርቦሽ ሀገራችንን ለማሳደግና የሀገራችንን ህዝቦች ህይወት ለማሻሻል ሳይሆን ግድቡ የሚሰራበት የቤንሻንጉል ምዕራብ ግዛት በታላቋ ትግራይ ግዛት ስር የሚውል ስለሆነ ነው። ይህ ነው በህወሓቶች መዝገብ ውስጥ ተከድኖ ያለ የትግራይ ህዝብ በአብዛኛው የማያውቀው የኢትዮጵያ ህዝብ በመላው የማያውቀው ምሁራኑም ሆኑ አርቲስቶችና በተለየ የኢትዮጵያ ሰራዊት የማያውቀው በመላው ኢትዮጵያ ህዝብ ሀብት ደም ጉልበት ላብና መስዋዕትነት እንዲሰራ የተፈለገ የኋላ ኋላ ግን ሀገሪቷን በታትኖና አፈራርሶ በጠንካራ ጦር በማስጠበቅና ሌሎችን እርስ በርሳቸው በማፋጀት በሌሎች መቃብር ላይ ለመኖር የታቀደ ሰይጣናዊ ሴራ። ህወሓቶች ስለ አንቀጽ 39 ዘወትር እንደ በቀቀን የሚደጋግሙት ለዚሁ ነው። ወደብ ሸቀጥ እንደሆነና በፈለጉ ጊዜ መግዛት እንደሚችሉ ህዝቡን የሚሸነግሉትም ለምንም ሳይሆን አሰብን ወደፊት ላቀዱት የትግራይ ግዛትነት ስለሚፈልጉት ነው። ለዚህም ይረዳቸው ዘንድ በኢትዮጵያ ህዝብ ኪሳራ ብዙ ኤርትራውያንን ነጻ የትምህርት ዕድል በመስጠትና ወደፊት በኤርትራ መንግስት ሲቀየር አመራሩን የሚቆጣጠሩ ወጣቶችን ለማዘጋጀትና ወቅቱ ሲደርስ النزينة سايتم هر تدل يتسطح شو اير تراويان لتدرد الله شو ولتا يجمل وهامة اتشاغونو ينوروني عاسا ودب لو لتا مكفيان نتندمي ستوات شو بما السبنو يداسيوم قدب اسكيت انا كاك درس كملاوي هاجري توا هزب جنزو يمي سبسو بت هاجر وداج مسلو يمي تايو بت يزبو تشوان تأماني نت لما غنيت يمي تكمو بت تالاك مساري عبا مهونو ملاون هزبان كساك سو بتال عبيات كرستيانات سايك ارو بمليانوچ يمي كتر جنزبن ديامتو يتدرق بطي بملاو عالم يالون اتيوبياوي هلو جنزبون انديافس يتدكمو بط تالاك حيل هنوال يهديك مراشو اتيوبيا منجست هولت فيت يالو راس هنو يمي تايسي هون عند فيتو زاري هاگريتوان سيمرو يمنايا چو سيفيليان وينم تاگاي يالغونو يتگراي تولاجو چن سيهون بللانياو فيت يمن ملكتو پولتيكاون كجرباهونو يمنياش كرکروت تاگاي هواهاتو چن يمنايا بت فيتنو تاگای یال خونوت یه تگرای تو ولج مری وچ هاگری تو انت هلاک سلام درگی میاد در گوتن رب ربوش سن ملکت بتلیم هاگر آشن به مسراک آفریقا یه تچ اوت چال چون میناس نای هاگر آشن به آفریقا ابرت مدرک یالاتن تفلگی نت سن گنزب یه چی پیانی مکلاکه اسرایت گن باتاس نکانی مريوچو يهداسيون قدب لماسفتسم يادرقو يالون دكام سن ملكت برقيت النزيه تاقا يالنبرو تقراي مريوچ كجرباتشو يتشقوت اون هواهات برقيت يما يوقوت ياسمسلات شوال هواهاتم يفيت لفيتون سلطان لكو زم يالاتشو سلطانو عدقا وست يميت الخونيتا يلي اللمهونون بما رقاقتو سيهون بيتن يوم قزي بما ناچوم خونيتا سلطانو يمي فتاتن خونيتا باقات اما قزي مولو بمولو خونيتاون بمقوداتر كتاير مجاو يهونون حقريتوان بتاتنو يتالاقوان تقرأين هيوت حابلو جمرال يهننم لما درق مولو بكاتون دالو يميكتا وقسي هون ملاو يتوبيا هزيا اللبت يسن لبونا هونيتا يهنن يهوهات سيرا لمك ألبس يميابك او اندال هون يوتاتون قد يلشنت يمهورانون قرامك قابات يبولتيكن يوچن النايقازيكن يوچن چلمتن ينت تكمن ينت داتن ينتنا عدربعي ينت بمايت مجنزبي چلال سراويتون بيهون لجزيو بهوات مهواك ار يتواك ارسلو هنا هنيتاو چن لمك البس يمياس چل عدرجاجت لمامتات يرجم جزيت قل اندمي تبك او قلتنو تاديا اونتاو يه كهونا لتقريو تولاج هزبم هنا لملاو يتيوبيا هزب يمي بجو مني هون Thank you.
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭቱን ለመጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የመጋቢት 10 2009 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የማርች 19 2017 ስርጭት ያስተናገድናችሁ ወርቁ ሞላ፣ ተኮላ ወርቁ፣ እኔም ቴዎድሮስ በቀለ ደና ቆዩልን ይላል። በዚሁ እንሰናበታችኋለን። በበጋ ሰዓት መለወጥ ምክንያት ከሚቀጥለው ሳምንት ጀምሮ ስርጭታችን ከተለመደው ጊዜ አንድ ሰዓት ዘግይቶ እንደሚጀምር በድጋሚ እየገለጽን ደና ሰንብቱ እንላለን። ድል ለኢትዮጵያ ሕዝብ።
Cheer, 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 c